ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞችን ይዞ አሁን ይጀምራል።
የተወደዳችሁ አድማጭ ተመልካቾች በተለያየ አማራጭ የነን አገልግሎት የምትከታተሉ እንዴት ሰነበታችሁ? ያላችሁበት የእግዚአብሔር ሰላም ይብዛላችሁ ላሉ በተለይ እዚህ ከኔ ጋር በእግዚአብሔር ቤት ውስጥ ቃሉን ለመስማት የተሰበሰባችሁትን ሁሉ እንኳን ደህና መጣችሁ ላለው እናንተም በዚህ ሰዓት በመገኘታችሁ እግዚአብሔር ይባርካችሁ ላለው ደግሞ በቃሉ አብዝቶ እንደሚባርካችሁ ባለሙሉ ተስፋ ነኝ። እንኳን ደህና መጣችሁ። እንግዲህ አገልግሎታችንን سنቀጥል ሳለ ዛሬ መለኮት በሚለው ዋና ርዕስ ውስጥ ሁለተኛውን ክፍል እንመለከታለን። ትላንት አንደኛውን መግቢያ የሚሆነውን ተመልክተናል። ያ ለትምህርታችን ሁሉ መሰረታዊ ስለሆነ ያልተመለከታችሁ ወደ ኋላ በመሄድ በተለያየ አማራጭ በማህበራዊ ገጾች ላይ የሚገኘውን እንድትመለከቱ ጋብዛችኋለሁ። በተለየ ሁኔታ በጸሎት የእግዚአብሔርን ቃል መጽሐፍ ቅዱስን በመያዝ በጣም በጥሞና የነን ረሰ ጉዳይ እንድታጠኑ ሁላችሁንም አደራ አላለሁ። ትምርታችንን سنቀጥል ሳለ አምላክ እንዳስተምረን ሁላችንም ጸሎት በማድረግ እንጀምራለን። ራሶቻችንን ዝቅና አርጋይኖቻችንን ጫፍን በእያለን በተነን። ቅዱስ ዘላለማዊ ፍጹም ይሆንክ አባታችን እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። አንተ በቀጠርከው እና በፈቀድከው በዚህ ሰዓት በፊትህ እንገኛለን። አባት ለኛ ያለ ሐሳብ እጅግ ግሩም ፍጻሜው ደግሞ በጣም ያማረ የሰላም እንጂ የክፋት ስላልሆነ እኛ የማናቀውን እኛም ሳንፈጠር በፊት ከኛም በኋላ የሚሆነውን ሁሉ ታውቃለህና ስለዚህ እጅግ አድርገን እናመሰግናለን። አሁንም በመካከላችን እንድትገኝ ስለ ስምህ ክብር ስትል ቃልህን አክብረህ በእውነት በቃልህ እንድትባርከን እንጸልያለን። እኔን ተቆጣጠረኝ፣ በመንፈስህ ቁጥጥር ስር ሆኜ አንተን ብቻ ሰምቼ ካንተ የሆነውን ቃል እንድናገር ቃልህን በአንደበቴ ውስጥ አስቀምጥ። የዘላለም አባት ህዝብህ የሚመለከተው ሁሉ አእምሮ የተከፈተ እንዲሆን እጸልያለሁ። ይህ ቃል ህይወት፣ ይህ ቃል መንፈስ፣ ይህ ቃል የሚቀድስ ሆኖ ሁላችንንም ወደ አንተ የሚያቀርበን እንዲሆን ፈቃድ ይሁን በጌታችን በኢየሱስ ክርስቶስ ስም አሜን። ወደ ክፍል 2 ስንሄድ ሳለ የምንመለከተው ርዕስ የኢየሱስ ክርስቶስ ሙሉ መለኮታዊነት የሚል ነው። የኢየሱስ ክርስቶስ ሙሉ መለኮታዊነት እንግዲህ ይሄንን የጌታችንና የመድኃኒታችንን ማንነት በተመለከተ በጣም በአጭሩ ከማየታችን በፊት መጽሐፍ ቅዱስ መለኮት ሲል ምን ማለቱ ነው የሚለውን እንመልከት። ምንድን ነው የመጽሐፍ ቅዱስ ትንታኔ ገለጻ ዲፊኒሽኑ ምንድን ነው መለኮት የሚለው? እንግዲህ የመጀመሪያው አንደኛው የምናየው መለኮት በሁሉም ቦታ መገኘት የሚችል ማለት ነው። ይሄ ቀዳሚው መለኮታዊ ባህሪ ነው። ስለዚህ ወደ ጌታችንም ስንመጣ ሳለ እነዚህን የምንመለከታቸውን ባህሪያት ሁሉ በእሱ እናገኛለን ወይ የሚለውን እያነጻጸርን ጥናታችንን እንቀጥላለን ማለት ነው። ስለዚህ በመዝሙር 139 ከ7 እስከ 10 የእግዚአብሔር ቃል ሲናገር እንዲህ ይላል፣ ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? እንግዲህ መዝሙረኛው ከአምላክ ሐልወት ወይም መገኘት ማንም የትም ቢሄድ ማምለጥ እንደማይችል ይናገራል። ይሄ እንግዲህ በሁሉም ቦታ መገኘት መቻሉን የሚናገር ጥቅስ ነው ማለት ነው። ወደ ሰማይ ብወጣ አንተ በዚያ አለ፣ ወደ ሲኦልም ብወርድ በዚያ አለ። እንደ ንስር የንጋትን ክንፍ ብወስድ እስከ ባህር መጨረሻም ብበርር በዚያ እጅህ ትመራኛለች ቀኝህም ትይዘኛለች ይላል። ይሄ እንግዲህ መለኮትን ለሚያመልኩ ሁሉ እጅግ በጣም የሚያስደስት ቃል ነው። በየትኛውም ስፍራ በምንም አይነት ሁኔታ ውስጥ ብንኖር ወይ በንጋት ወይ በጨለማ ወይ በተራራ ወይ በሸለቆ ወይ በውሃ ላይ ወይ በየብስ ላይ ብንሆን መለኮት በማንኛውም ስፍራ ምን ይላል መገኘት ይችላል። ይህንን ዳዊት በቃሉ ያረጋግጥልናል። ብዙ ጊዜ ከሰው አፈጣጠር ጋር የምንጠቀመው ርዕስ አለ መክብብ 12:7 እንዲህ ይላል። ከዚህ ጋር አያይዤ ላነሳ የምፈልገው ሐሳብ ስላለ ነው። አፈር ወደ መጣበት መሬት ሳይመለስ መንፈስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪን አስብ የሚል ቃል እንዳለ ታስታውሳላችሁና ብዙ ጊዜ ሰዎች ነፍስ የሚባል ነገር ከሰው ወጥቶ ወደ እግዚአብሔር ይሄዳል፣ እግዚአብሔር የት ነው ያለው የሚለውን ጥያቄ ሳነሳ ጉባኤንም ቢሆን የተለያየ አገልግሎት ላይ እግዚአብሔር ሰማይ ነው ያለው ይላሉ። አዎ እግዚአብሔር ሰማይ ነው፣ ግን ሰማይ ብቻ ነው ወይ ያለው? እና እቺ ነፍስ የምትባል ነገር ወጥታ ወደዛ ትሄዳለች፣ ስጋ ደግሞ እዚህ ይቀራል፣ እዛ ደግሞ ጻድቅ ከሆነ ሰማይ ይኖራል ነፍስ የሚል አመለካከት ስላለ ማለት ነው። ነገር ግን ያ ትክክል አይደለም። ምክንያቱም ሰው ማለት በሌላ አባባል ነፍስ ነው እና እግዚአብሔር የሰጠው ግን በሰው አፍንጫ ውስጥ ያለው እስትንፋስ ወይም ያ ህይወት ሰው በሚሞትበት ጊዜ ይወጣል፣ ወደ እግዚአብሔር ይሄዳል። እና የት ነው ያለው እግዚአብሔር? እስቲ ዛሬም እናንተ ልጠይቅ፣ የት ይገኛል? ሰማይ ብቻ? ቤተ መቅደሱ ብቻ? ምድርን ለማን ትቶ? ሌላውን ስፍራ ለማን ትቶ? ወገኖች እግዚአብሔር እዚህ ጋር ብቻ ነው ብለን መወሰን አንችልም። አምላክ በየትኛውም ስፍራ መገኘት እንደሚችል ቃሉ ያስተምረናል። ስለዚህ ይህ በመክብብ 12:7 ያለው መንፈስ በዋናነት ትርጉሙ ነፍስ የሚለው የአማርኛ ከእንግሊዝኛውም ስንመለከት ነፈሽ ከዕብራይስጡም የእንግሊዝኛው ደግሞ ስፒሪት የሚለውን ይዛልና ያ ህይወት ያ መንፈስ ወደ ፈጣሪው ይመለሳል፣ ወደ ህይወት ምንጭ ህይወት ይመለሳል የሚል አባባል ነው። እግዚአብሔር ደግሞ የትም ስለሚገኝ በዚህ ብቻ በዙፋኑ ላይ ተቀምጦ ያለ ብቻ ነው ማለት አንችልም። ሌላው ሁሉን አዋቂ የሚለው የመለኮት ባህሪ ነው። ሁሉን ያውቃል። መዝሙር 139 ቁጥር 1 እንዲህ ይላል፣ አቤቱ መረመርኸኝ አወከኝም፣ አንተ መቀመጤንና መነሳቴን አወክ፣ አሳቤን ሁሉ ከሩቅ አስተዋልክ፣ ፍለጋዬንና አረፍቴን አንተ መረመርክ፣ መንገዶቼን ሁሉ ቀድመ አወክ። ምን ያህሉን መንገድ? ሁሉን። አቤቱ አንተ እነሆ የቀድሞውንና የኋላውን አወክ ይላል። ስለዚህ ሁሉን አዋቂ የሚለው አንዱ የመለኮት ባህሪ እንደሆነ ዳዊት እንደገና በመዝሙሩ ያረጋግጣል። በአንደኛ ዮሐንስ 3:20 ላይ ሐዋርያ ዮሐንስም እንዲህ ይላል፣ እግዚአብሔር ከልባችን ይልቅ ታላቅ ነውና ሁሉንም ያውቃል ይላል። ስለዚህ ከአምላክ የተሰወረ እውቀት፣ እሱን የሚያስደምመው አዲስ ነገር የለም። አምላክ ሁሉንም ያውቃል የሚለው የመለኮት ባህሪ ነው እና ስለ መለኮት ስናወራ ሁሉን አዋቂነት የሚመጣ በዋናነት ሊጠቀስ የሚችል ባህሪ ነው። ሌላው ሁሉን ቻይ ነው ማለት ነው መለኮት። በሶስተኛ ደረጃ ማቴዎስ 19:26 ማቴዎስ 19:26 እንዲህ ይላል፣ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ምን ያህሉ ይቻላል? ሁሉ ይቻላል አላቸው። ስለዚህ አምላክ የማይችለው ነገር የለም። በዘፍጥረት 18:14 ላይ የዛሬ ዓመት ልጅ ተወልዳለች ሚስት ሳራ ሲባል አብርሃም ሰማ። ሳራ ግን ይህንን ሰምታ በጣም ሳቀች አይደል? ተንተክትካ ከዛ ምንድን ያለው እግዚአብሔር፣ በውኑ ለእግዚአብሔር የሚሳነው ነገር አለን ይላል። ስለዚህ ለሱ ከባድ የሚባል የሚሳነው ነገር እንደሌለ ግልጽ ነው። ስለዚህ አምላክ ያሰኘው አንዱ ባህሪ ምንድነው? ሁሉን ቻይነቱ ነው ማለት ነው። በአራተኛ ደረጃ እንመልከት። ከዘላለም እስከ ዘላለም የሚኖር አንዱ ባህሪ ነው የመለኮት። መዝሙር 92 አሁንም የእግዚአብሔር ቃል እንዲህ ይላል፣ ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ። ስለዚህ ኢተርናል የሚለው የዚህ የእንግሊዝኛው ቃል በአማርኛ እንግዲህ ኢተርናል የሚለውም ወይም ፎርኤቨር የሚለውም ሁለቱም ዘላለም ተብሎ ነው የተተረጎመው። ነገር ግን ኢተርናል የሚለው ይገልጸዋል፣ ከዘላለም እስከ ዘላለም። ያ ማለት ጅማሬ የለውም። ህይወት ብለን ስናወራ ብዙ ጊዜ ህይወት ምን አለው? ጅማሬ አለው። የእግዚአብሔር ህይወት ግን ምንድን ነው? ጅማሬ እዚህ ጋ ነው የጀመረው የሚባል እዚህ ቀን ነው የተከሰተው የሚባል ነገር የለውም። ስለዚህ ወደ ጌታችን ኢየሱስ ክርስቶስ ማንነት ስንመጣ ይህንን ባህሪ በሙላት ያሟላል ወይ ኢተርናል ነው ወይ የሚለውን ዘላለማዊ ነው የሚለውን እንመለከታለን። በአምስተኛ ደረጃ የመለኮት ባህሪ የማይለወጥ ምን የማይል የማይለወጥ ነው። ሚልክያስ 3:6 የእግዚአብሔር ቃል እንዲህ ይላል፣ እኔ እግዚአብሔር ምን አለለም አለለወጥ። በያዕቆብ 1:17 የእግዚአብሔር ቃል ሲናገር እንዲህ ይላል፣ በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው፣ መለወጥም በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳል። ስለዚህ እጅግ በጣም ደስ የሚለው የዚህ ቃል ወይም የዚህ የመለኮት ባህሪ ዛሬ ለኛ አስፈልጊ መሆኑ ነው። ዓለም በሚለዋወጥበት ጊዜ ዛሬ የማይለወጥ ነገር ምንድነው? የምናየው ነገር ሁሉ ይለወጣል። ብዙ ምናምናቸው ሰዎች ተለውጠው እናገኛለን፣ አገር ሲለወጥ እናያለን። የማይዞር የማይለወጥ ተገልብጦ ሌላ የማይመስል ነገር በዚህ ዓለም ላይ የሌለ ይመስላል። በዚህ ሁሉ ግን ጥንት ጀምሮ ለዘላለም መነሻ የሌለው አምላክ ሳይለወጥ ደግሞ ወደፊትም መኖሩ ለኛ የሚያጽናና ነው። በእውነት የማይለወጥ አምላክ መለወጡ ብቻ ሳይሆን ይሄ ባህሪው በሱ ዘንድ ያለ ብቻ ሳይሆን እሱ የሚሰራው ነገር፣ በተለይ እሱ የሚናገረው ቃል በኋላ እንደምናየው ከሱ የሚወጣው ህግ ሁሉ ልክ እንደሱ ነው ማለት ነው። ቃሉ ያደርጋል፣ ሁሉን ይችላል። ቃሉ ይፈጥራል። ቃሉ አንድን ነገር ካለመኖር ወደ መኖር ያመጣል። ቃሉ ዘላለማዊ ነው፣ አይለወጥ። በሱ ዘንድ ምንም አይነት መለወጥ የለም። በተለይ ከእግዚአብሔር ህግ ጋር ተያይዞ ብዙ ጊዜ ሰዎች ህጉ ተለውጧል፣ ህጉ ተሽሯል፣ አይ አሁን በአዲስ ኪዳን እንደዚህ ሆኖ ተሻሽሏል፣ ወደዚህ ቀን ነገሩ መጥቷል፣ ሰንበት የነበረው ተለውጦ ወደዚህኛው ተሻግሯል ይላሉ። ወገኖች፣ ስለ አምላክ እየተነጋገርን ከሆነ ስለ መለኮት እያወራን ከሆነ ከሱ የወጣው ሁሉ ነገር ምንድነው? እንደሱ የማይለወጥ ነው ማለት ነው። አምስተኛው የማይለወጥ ማንነቱ መለኮትን መለኮት ያስባለው እንደሆነ እንመለከታለን። በስድስተኛ ደረጃ እሱ ሙሉ በሙሉ ጻድቅ ነው፣ ቅዱስ ብሎም ደግሞ ፍጹም ነው። ይህ ባህሪ እጅግ በጣም ወሳኝ ነው። እሱ ጻድቅ ነው፣ ቅዱስ ነው፣ ፍጹም ነው፣ እንዲሁም ከዚህ ጋር መልካምም ነው የሚለውን መጨመር እንችላለን። በርካታ ጥቅሶችን እንመልከት። መዝሙር 145 ቁጥር 9 እግዚአብሔር ለሁሉ መልካም ነው። የአምላክ መልካምነት በነገሮች የሚለዋወጥ አይደለም። እግዚአብሔር አዳምን ሲፈጥር መልካም ነው። እግዚአብሔር ኃጢአት ከመስራቱ የተነሳ አዳምን ከኤደን ገነት ሲያወጣ ምንድን ነው? መልካም ነው። እግዚአብሔር ከአፈር ሰውን ሲያበጀው መልካም ነው። ከዛ ወደ አፈር ትመለሳለ ብሎ ያንን ሲናገር መልካም ነው። አምላክ ያንን ውብ የሆነውን ሰማይና ምድር ሲፈጥር መልካም ነው። በውሃ ደግሞ ምድርን ሲያጠፋትም ያን ጊዜ ምንድን ነው? እሱ መልካም ነው። መላእክትን አስቀድሞ ሉሲፈርን ሲፈጥር መልካም ነው። ሉሲፈርን ከሰማይ በአመፁ ምክንያት ሲያባረረውም እግዚአብሔር መልካም ነው። በመጨረሻ ጊዜ እንግዳ የሆነውን ስራ ሲሰራ አምላክ ኃጢአተኛው ከእሱ የተነሳ ሲጠፋም እግዚአብሔር መልካም ነው። ምክንያቱም ኃጢአተኛው በዛ ኃጢአቱ ለዘላለም ከእግዚአብሔር ጋር እንዲኖር መፍቀድ ማለት ለዛ ኃጢአተኛ እጅግ ለዘላለም ስቃይ ስለሆነ፣ ምክንያቱም የክርስቶስን ሕይወት ፍቅር እያየ ምን ያህል እንደበደለው እያየ መኖር ለዛ ሰማይ ደስታ አይሆንም። እግዚአብሔር ኃጢአተኛውንም በመጨረሻ ላይ እንዲጠፋ ሲፈቅድ መልካም ነው ማለት ነው። ሁልጊዜ መልካም ነው፣ ለሁሉም መልካም ነው አምላክ። መዝሙር 145:17 እንዲህ ይላል፣ እግዚአብሔር በመንገዱ ሁሉ ጻድቅ ነው፣ በስራ ሁሉ ቸር ነው ይላል። የመጀመሪያ የአማርኛ ትርጉም ስንመለከት ወይም እንግሊዘኛውን ስንመለከት በስራ ሁሉ ቅዱስ ነው ይላል። መልካም ነው፣ ጻድቅ ነው፣ ቅዱስ ነው። ስለዚህ አምላክ የሚሰራቸው ስራዎች ሁሉ ቅድም እንዳየነው መልካም ብቻ ሳይሆን ምንድን ነው? ቅዱስ ነው፣ ቅዱስ ነው። ስለ ፍጽምናው ስንመለከት የእግዚአብሔር ቃል እንዲህ ይላል በሁለተኛ ሳሙኤል 22:31 የአምላክ መንገድ ፍጹም ነው፣ የእግዚአብሔር ቃል የነጠረ ነው፣ በእርሱ ለሚታመኑት ሁሉ ምንድን ነው? ጋሻ ነው። እንግዲህ ጻድቅ፣ ቅዱስ፣ ፍጹም ከሱ የሚወጣው ነገር ሁሉ ምንድን ነው? ህጉን ቃሉን ጨምሮ እንደዛው ፍጹም ነው፣ የነጠረ ነው፣ ለሚታመኑት ሁሉ ጋሻ ነው ብሎ ይጨምራል የእግዚአብሔር ቃል በመልካምነቱ ላይ ማለት ነው። እንግዲህ ይሄ ስድስተኛው ባህሪ ሲሆን ሰባተኛው ስንመለከት መለኮት ምንድን ነው? ባህሪው ፍቅር ነው። አንደኛ ዮሐንስ 4:8 ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። ሰባተኛው እጅግ በጣም ደግሞ መሰረታዊው የመጀመሪያው ቁንጮ ቀዳሚ የሚሆነው ሁሉ ከዚህ አምላክ የምንመለከተው ከዚህ መለኮት የምንመለከተው እግዚአብሔር ፍቅር ነው የሚለው ነው። በተለይ በመጀመሪያው ክፍል ይሄ ፍቅር ነው የሚለውን ተወሰነ ለማብራራት ተሞክሯልና ያንን ማየት ትችላላችሁ። እግዚአብሔርን የሚያውቅ እግዚአብሔርን አውቃለሁ የሚል ምን አለ? በሱ ዘንድ ፍቅር አለ። ፍቅር የሌለው እግዚአብሔርን አያውቅም የሚል ቃል አለ። እንግዲህ መለኮታዊ ባህሪን ተመልክተናል፣ ማንነት። አሁን እስቲ መለኮታዊ ስሞችን እንመለከታለን። ይህንን ባህሪ ያዘውን መለኮት መጽሐፍ ቅዱስ ምን በማለት ይጠቅሳል? እንግዲህ በርካታ መለኮታዊ ስሞች በመጽሐፍ ቅዱስ የሚገኙ ሲሆኑ የመጀመሪያው ኤል የሚለው ነው። እነዚህ ኤል፣ ኤሎሂም፣ አዶናይ፣ ያህዌ የተባሉ የሚጠቀሱ ስሞች በብሉይ ኪዳን እግዚአብሔርን ለማመላከት ወይም መለኮትን ለማመላከት በርካታ ጊዜ ጥቅም ላይ ይውላሉ። እነዚህ መለኮታዊ ማዕረጎችና ስሞች በጊዜው የውሸት አማልክት አምላክ ሳይሆኑ ሕዝብን የሚያታልሉ ስላሉ ከነዚህ ከውሸት አማልክት ትክክለኛውን አምላክ ለመለየት መጽሐፍ ቅዱስ የሚጠቀመው መለኮታዊ ስም ነው። አምላክነቱን ለማረጋገጥ ማስረጃን ማምጣት አይደለም። አሁን በነቢያት ለአምላክ ይሄ ስም ሲሰጥ ከሌሎች አማልክት እስራኤል የእስራኤል አምላክ የሆነው ለይቶ እንዲያውቅ እንዲያመልክ የሚሰጡ ስሞች ናቸው። ኤል የሚለው ታላቅነትን፣ ኃያልነትን፣ ኃይልን የሚወክል ስም ነው። ኤል ከዚህ ጋር ታይዞ ተጨማሪ ስሞች ይቀመጣሉ። ለምሳሌ ኤል ሻዳይ ሲል ሁሉን የሚችል አምላክ ኦልማይቲ የሚለውን ቃል ይወስዳል። ከኤል ጋር ታይዞ ኤሎሂም የሚለው ኤል የሚለው ነጠላ ቁጥርን ሲያመላክት፣ ኤሎሂም የሚለው ብዝሃነትን ወይም ብዙ ቁጥርን የሚያመላክት ነው። አንዳንዴ ሰዎች በኤልና በኤሎሂም መካከል ልዩነት የለም ሁለቱም ያው ነው ይላሉ። ነገር ግን አይደለም። ምክንያቱም ሁለቱም ያው ከሆነ ለምን የተለያየ ቃል መጠቀም ተፈለገ? አንደኛ። ሁለተኛ ደግሞ አንዱ ነጠላን የሚወክል ከሆነ ሁለተኛው ደግሞ ብዙ ቁጥርን ወይም ብዛነትን የሚያመላክት ከሆነ ከዚህ ጀርባ ያለው ትርጉም ምንድን ነው ብለን ልንጠይቅ ያስፈልጋል። በሚቀጥሉት ክፍሎች ይህንን በደንብ እናያለን። አዶና የሚለው እንግዲህ አዶን ከሚለው የነጠላ ስም የመጣ ብዙ ቁጥርን የሚወክል ነው። ይህም ማለት ገዥ፣ ባለቤት የሚለውን ስም ይወክላል። ይሄ የመለኮት አንዱ ስም ነው። እንግዲህ በጣም ትልቅ ደግሞ በአይሁድ ዘንድ በተለይ በከበሬታ በታላቅ ፍርሃት የሚጠራው እንደውም ከቤተ መቅደሱ የካህናት በክህነት ከተሾሙ ሰዎች በቀር ይህንን ስም አይጠሩም። ሌሎች በሙላት ድምፁን ከፍ አድርገው ሊጠሩት የሚችሉት ካህናት ናቸው ተብሎ በአይሁድ ባህል ውስጥ እናያለን። ያም ያህዌ የሚለው ቃል ነው። እጅግ በጣም የሚደንቀው ከሌሎች ስሞች ይልቅ በርካታ ጊዜ ጥቅም ላይ የዋለው ይህ ስም እጅግ እውነት ቅዱስ ነው። ለ6800 ጊዜያት ቢያንስ ጥቅም ላይ ውሏል። በብሉይ ኪዳን 6800 ጊዜ ይሄ ስም የማይገኝበት የብሉይ ኪዳን መጻሕፍቶች ሶስት ናቸው። እሱም አስቴር፣ መክብብና ማህሌ ማህሌ ዘሰለሞን። ከነዚህ በቀር ሌሎቹ ጋር ይገኛል ማለት ነው። ስለዚህ እጅግ በጣም የተቀደሰ የእስራኤል አምላክን ለመለየት ግላዊ ስሙ ብቻ ሆኖ የሚወሰድ በኢየሩሳሌም መቅደስ የሚገኙ ካህናት ብቻ የሚጠሩት ስም በሙላት ድምጻቸውን ከፍ አድርጎ ሊጠሩት የሚችሉት ስም ይህ ነው። ሌሎቹ እንደውም ይህንን ስም ለመጥራት ከመፍራታቸው የተነሳ ያህዌ ከማለት ያህ ብቻ በማለት ይጠሩታል። ይህ ስም ለመጀመሪያ ጊዜ ጥቅም ላይ የዋለው ሙሴ አምላክን ወደ እስራኤል ሂድ ያለኝ ማን ነው ብለው አንተን በጠየቁ ጊዜ ማን ልበላቸው ብሎ ሲጠይቅ በተሰጠበት በዛ በዘጸአት ምዕራፍ 3 ላይ የምናገኘው ስም ነው። በዛ ስፍራ ምን ይላል? ይህንን ትላንት ተመልክተናል። ማን ነው ቀጥለንም የምንመለከት ይሆናል። በተለይ በዛ በእሳት ውስጥ አምላክ በቁጥቋጦ ውስጥ ለሙሴ ከተገለጠ በኋላ እግዚአብሔርም ደግሞ ሙሴን አለው ለእስራኤል ልጆች እንዲህ ትላል። አሁን እግዚአብሔርም ደግሞ ሙሴን አለው የሚለው እግዚአብሔር የሚለው ብዙ ቁጥር የሚወክል ኤሎሂም አለው ነው። ከዛ በኋላ እንዲህ ትላለ ለእስራኤል ልጆች እንዲህ ትላለ የአባቶቻችሁ አምላክ። ያ አምላክ የሚለው የዕብራይስጡ ቃል ያህዌ ያባቶቻችሁ ማናቸው አባቶች? ያብርሃም አምላክ፣ ይስሐቅ አምላክ፣ ያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለሙ ስሜ ነው ያለበት ስፍራ የመጀመሪያው ያህዌ የሚለው ቃል የተጠቀሰበት ነው። ከዛ በኋላ እስከ ልጅ ልጅ ድረስ መታሰቢያ ይህ ነው ብሎ ይጠራል። እንግዲህ አይሁድ ይህንን ስም እስከ 70 ዓመተ ምህረት ድረስ ብቻ እንደተጠቀሙ፣ 70 ዓመተ ምህረት ላይ ኢየሩሳሌም መቅደሱ ከተቃጠለ በኋላ ያህዌ የሚለውን ቃል አይሁድ መጠቀም እንዳቆሙ ይናገራል። ለምን? ያህዌ እንዳዘነባቸው ኢካቦድ እንደሆነ መገኘቱ ከእስራኤል እንደሄደ የተረዱበት ሁኔታ ስላለ ማለት ነው። በእርግጥ ይሄ እኛንም በብዙ ጎኑ ልናሳስ እንድናስብ የሚረዳ ነው አይደል? ትላንት የመጀመሪያው መርህ መጽሐፍ ቅዱሳዊ አስተምሮን ለመረዳት ስለ መለኮትም ቢሆን ምንድን ነው? እግዚአብሔርን መፍራትና የሚገባውን ምን ክብር መስጠት ብለን ተነጋግረናል። እግዚአብሔር ቅዱስ ነው አይደል? ሙሴ ሆይ የቆምክበት ስፍራ ቅዱስ ነው፣ ጫማን አውልቅ፣ በዛ በቆሻሻ ወደዚህ አትምጣ፣ አትቅረብ የሚለው ዛሬም ሊያሳስበን ይገባል። በእውነት አምላክ የሚያጠፋ እሳት ነው። ምኑ? ቅድስናው። በኃጢአት በድፍረት በሱ ፊት መቅረብ የማይገባ ነው። ይህ ኃጢአት በመጨረሻ ላይ ከሕይወታችን በመናዘዝ በክርስቶስ ኢየሱስ ደም የማናስወግደው ከሆነ እንደዛ እንደ ኢየሩሳሌም መቅደስ እንደምንቃጠል መጽሐፍ ቅዱስ ያስተምራል። ስለዚህ በብሉይ ኪዳን የእግዚአብሔር ስሞች ስለ እግዚአብሔር አንድ መሆን ሊናገሩ ይችላሉ፣ ወይም ስለ አብ ወልድ ወይም መንፈስ ቅዱስ በአንድነት ፍጹም በሆነው ህብረታቸው በጥቅሉ ማለት ነው ሊነገሩ ይችላሉ። እነዚህ ስሞች ለምሳሌ በዘዳግም ምዕራፍ 6 ቁጥር 4 እስራኤሎች ስማ አምላካችን እግዚአብሔር ስንት እግዚአብሔር ነው? አንድ እግዚአብሔር ነው የሚለው ላይ አምላካችን የሚለው ያህዌ ይላል። ከዛ በኋላ እግዚአብሔር አንድ የሚለው ኢሃድ፣ አንድ የሚለው ኢሃድ የሚለውን ቁጥር ይወክላል። ማን ነው ስም? የዕብራይስጥ ስም ይወክላል። አንድ የሚለው ይሄ የሂሳብ ቁጥርን የሚያመላክት ሳይሆን በመለኮት ውስጥ ያለውን አንድነት፣ ህብረት፣ ፍጹም የሆነውን ያንን ስምምነት የሚገልጽ እንደሆነ ቀጥለን የምንመለከተው ነው። ምክንያቱም ሙሴ ከኢሃድ ይልቅ ብዝሃነትን የሚያመላ ማን ነው? ነጠላ ቁጥርን ከነጠላ ቁጥር ውጭ እድል የለም የሚለውን ወይም ከነጠላ ቁጥር ብቻ ጋር ተያይዞ መለኮት መጠቀስ አለበት የሚለውን ያሂድ የሚል ቃል አልተጠቀምም። ምክንያቱም በኢሃድና በያሂድ ዙሪያ ያለውን ልዩነት እናያለን። ስለዚህ አንድ የሚለው ልክ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ስንት ይሆናል? አንድ ስጋ ይሆናሉ፣ ኢሃድ ይሆናሉ የሚለውን እንመለከታለን። ያ ሁለት ቢሆኑም አንድ፣ ያ ሶስት ቢሆኑም አንድ የሚለውን ቃል የሚያመላክት እንደሆነ ቀጥለን የምናየው ይሆናል። ስለዚህ በዋናነት ግን በዚህ ሰዓት በብሉይ ኪዳን አገልግሎት ላይ የዋለው ይሄ በርካታ ጊዜ ያህዌ የሚለው ቃል የእስራኤል አምላክ የሆነውን ከሌሎች አማልክት ለመለየት ነው። አሁን የመጀመሪያው ክፍል ላይ ያየነው አንዱ የመጽሐፍ ቅዱስ አተረጓጓም መርህ ምንድን ነው? የጥቅሱን አውድ መረዳት። የጥቅሱን አውድ በምናይበት ጊዜ በርካታ የሚያታልሉ የጣዖት አማልክት ስላሉ እስራኤል ግን የእስራኤል አምላክ የሆነውን ከሌሎች እንዲህ ላይ አሁን የምናገር እኔ ከግብፅ ያወጣው ያህዌ እኔ ብቻ ነኝ፣ ሌሎች አማልክት ከኔ ሌላ የለም። አዲስ ኪዳንም የብሉይ ኪዳንን አገላለጽ ይጠቀማል። እነዚህን ስሞች በመዋስ አብን፣ ወልድን ወይም መንፈስ ቅዱስን በውስጡ ታሳቢ አድርጎ ሊገልጽ ይችላል፣ ወይም ከሶስቱ አንዱን ብቻ ሊገልጽ ይችላል ቀጥለን እንደምንመለከተው። ስለዚህ እነዚህ መለኮታዊ ስሞች ከመለኮታዊ ባህሪ ጋር ተያይዞ ያለውን ተመልክተናል። ብዙ ጊዜ ሰዎች ጌታ ወይም ያህ ወይም ያህዌ ወይም ይሆዋ የሚለውን ለአብ ብቻ ሲሰጡ፣ ሌሎች ደግሞ ይሄ ለወልድ ብቻ ነው ብለው ይገድቡታል። ነገር ግን ማስረጃው ከአዲስ ኪዳን ጋር ብሉይ ኪዳን ሲነጻጸር ጌታ የሚለው ያህዌ የሚለው በብሉይ ኪዳን ውስጥ የሚገኘው ቃል አሁንም በድጋሚ ከሶስቱ ለአንዱ ወይም በጥቅል አንድነታቸው ደግሞ ለሶስቱም በጋራ የሚውል ቃል፣ ይህንን በደንብ ማየት ያስፈልገናል። እነዚህ በዝርዝር በሚቀጥሉት ክፍሎች እና ንዑስ ክፍሎች የምንመለከተው ይሆናል። እንግዲህ መለኮታዊ ባህሪና መለኮታዊ ስሞች በአጭሩ እነዚህ ከሆኑ የጌታችንና ኢየሱስ ክርስቶስ መለኮታዊ ባህሪያትን እንመልከት። በሙላት እነዚህን ያሟላል ወይ? መጀመሪያ የምንመለከተው የሐዋርያት ትምህርት ነው። ዕብራውያን ወደ ዕብራውያን ሰዎች የተጻፈው የጳውሎስ መልእክት የክርስቶስን ማንነት ከገለጡት ሌሎች ሁሉ ቀዳሚ ተደርጎ ሊጠቀስ ይችላል። የመጀመሪያውም ቃል በዕብራውያን ምዕራፍ 1 ላይ የምናገኘው ይሆናል። እንግዲህ በአጭሩ ጠቅላላ የዕብራውያን መጽሐፍ ወይም መልእክት ኢየሱስ ክርስቶስ ከመላእክት እንደሚበልጥ ያስረዳል። ምንም እንኳን ሥጋ ለብሶ ወደዚህ ምድር ቢወርድም እሱ ከመላእክት ይበልጣል። በሁለተኛ ደረጃ ደግሞ የሊቀ ክህነቱ ወይም የአገልግሎቱ ከሙሴና ከሌዋውያን ካህናት ሁሉ በማንነቱ ምን ያለ ነው? የላቀ ነው። ይህንን ያመሳክራል። ከመላእክት ጋር ያመሳክረዋል፣ ያነጻጽረዋል፣ እንደሚበልጥ ያስቀምጣል። ከዛ በኋላ ከሙሴ ከሌዋውያን ከክህነት ጋር ከዛ ከአሮጌው ኦሪት ስርዓት ጋር ያነጻጽርና ከነሱ እንደሚበልጥ ይናገራል። በተለይ በተለይ ወገኖች የጌታችንና የመድኃኒታችን የኢየሱስ ክርስቶስ መስዋዕትነት ለአንዴና ለዘላለም የሆነው ማለት ነው በብሉይ ኪዳን ምድራዊ ቤተ መቅደስ ውስጥ ሲሰዉ ከነበሩ በርካታና ተደጋጋሚ መስዋዕቶች ሁሉ እንደሚበልጥ ያስረዳል። አሁን የተጻፈበት አውድ ጳውሎስ ለዕብራውያን ሰዎች ወይም ለአይሁድ የጌታን ማንነት እያሳየ ነው። ሥጋ ለብሶ ስለመጣ እንደ ሥጋ ለባሽ ብቻ እንዳያዩት እያመላከተ ነው። ወደ ዕብራውያን ምዕራፍ 1 ቁጥር 1 እንዲል እግዚአብሔር ቃል እንዲል ይላል፣ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ። እንግዲህ ወልድ ሥጋ ሆነ። ወልድ በኢየሱስ ክርስቶስ ተገለጠ። ማን ሆኖ? የእግዚአብሔር ልጅ ሆኖ። ምን አለ ጳውሎስ? አምላክ በተለያየ ጎዳና ከዚህ በፊት ተናግሮ ነበር ለአባቶቻችን፣ አሁን ደግሞ ሁሉን በፈጠረበት በልጁ። አሁን ይሄ ልጅ የሚለው ሐሳብ ምንድን ነው ብለን ልናይ ያስፈልጋል። በሱ ደግሞ በዚህ መጨረሻ ለእኛ ምን አለ ተናገረ? ቁጥር 5 ወረድ ብላችሁ ስታዩ እንዲህ ይላል፣ እኔ አባት እሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? እንግዲህ ጥያቄ ነው። የማያሻማው መልስ ለማንም የሚል ነው። ምክንያቱም ልጅ ይሆነኛል ያለው አብ አለ፣ አባት አለ፣ ደግሞ ስለ እሱ እየተናገረ ያለው ልጅ አለ። ስለዚህ እዚህ ጋር ሁለት አካልን በግልጽ የምናይበት ሁኔታ አለ። እኔ አባት ሆናለሁ፣ እሱ ልጅ ይሆነኛል። የእግዚአብሔር ልጅ የሚለውን ጽንሰ ሐሳብ እንመልከት። ዕብራውያን 1 ቁጥር 5 ላይ ሌላው ቃል ምን ይላል? በኩርን ወደ ዓለም ሲያገባ። ይሄ ግን ልጅ ምንድን ነው? የመጀመሪያ ልጅ ነው፣ በኩር ነው። እሱን የመጀመሪያ በኩሩን ወደ ዓለም ምን አደረገ? አገባ። ሥጋና ደምን ምን አድርጎ? አዘጋጅቶለት። ከዛ እንዲህ ይላል የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። እንግዲህ እግዚአብሔር ልጁን ወደ ዓለም ሲያገባ ለመላእክት ምን አለ? ሁሉም ለእርሱ ይስገዱ፣ ወይም ሁላችሁም ለእርሱ ምን በሉ? ስገዱ። እዚህ ጋር በግልጽ ሁለት አካላትን እንመለከታለን። በተለይ ደግሞ መለኮት ብቻ ስግደት ይቀበላልና ለእሱ ስገዱ የሚለውን ቃል ሲናገር እናያለን። ለምን? ከመላእክት ማንም አምልኮን ሊቀበል አይገባም ማለት። በማቴዎስ 4:10 ስግደት የሚገባው ማን? አምላክ ስገድ፣ እርሱንም ብቻ አምልክ።